የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ መጋቢት 22/2011 ዓ.ም ምሽት የጋቢና ቪኦኤ ዝግጅታችንን ጀመረን።
ዶክተር አብይ አህመድ በሊቀመንበርነት በሚመሩት የኦሮሞ ዲሞክራሲያዊ ፓርቲ እና ምክትል ጠቅላይ ሚኒስትር ደመቀ መኮንን በሚመሩት የአማራ ዲሞክራቲክ ፓርቲ መካከል ልዩነት አለ? ጠቅላይ ሚኒስትር አብይ ተጠይቀዋል።
ቢዮራፍስኩንድር ያነሱት ጥያቄ ኦዲፒን በሚመለከት እና አዲፒን በሚመለከት ልዩነት አለ ወይም ለውጡን በሚመለከት አዲስ ነገር አለ ወይ ላሉት አጭሩ መልስ ምንም ነገር የለም። ኦዲፒ እንዳጋጣሚ ሆኖ እስከዛሬ ግማሽ ቀን ድረስ ላለፉት 3-4 ቀናት ጠንከር ያለ ግምገማ ሲያደርግ ነው የቆየው።
በሙሉ ዘገባ ይዘን እንመለሳለን። በሌላ ዘገባ በተባበሩት መንግስታት የትምህርት የሳይንስና የባህል ተቋም በቅርስነት የተመዘገበው የሰሜን ተራሮች ብሔራዊ ፓርክ የሰደድ እሳት ተነስቶበታል። ዝርዝሩንም ይዘን እንመለሳለን።
ሌሎች ለምሽት ያዘጋጀናቸው ቅንብሮችም አሉን። ፕሮግራሙን በመምራት ሀብታሙ ስዩምና ጽዮን ግርማ አብረናችሁን ቆያለን።
ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
ከሮበርት ሙለር ልዩ ምርመራ ውጤት በኋላ ፕሬዚዳንት ዶናልድ ትራምፕ የፖለቲካ ተሳትፏቸው መጨመሩ ተገለጸ። ዲሞክራቶች ግን ትራምፕን በመጪው 2020 ምርጫ በማሸነፍ ላይ ነው ኃይላቸውን እያስተባበሩ የሚገኙት። በጠቅላይ አቃቤ ሕጉ ዊሊያም ባር የማጠቃለያ ሪፖርት መሰረት የ2016ቱ ምርጫ ፕሬዚዳንት ዶናልድ ትራምፕ ዘመቻ ውስጥ የሩሲያ ጣልቃ ገብነት አለመኖሩን የሮበርት ሙለር ምርመራ አሳይቷል። ይሁንና ፕሬዚዳንት ትራምፕ የሩሲያን የምርመራ ሂደት ለማደናቀፍ ጣልቃ ይግቡ አይግቡ የሙለር ሪፖርት ውሳኔ ላይ አልደረሰም። ጠቅላይ አቃቤ ሕጉ ዊሊያም ባር እንዳስረዱት የሙለር ሪፖርት ፕሬዚዳንቱ ወንጀል ፈጽሟል ብሎ ባይደመድምም ነጻ ናቸውም አላለም።
ባለፈው መጋቢት አንድ የተከሰከሰው የኢትዮጵያ አየር መንገድ ቦይንግ 737 ማክስ 8 አውሮፕላን አደጋ ከመድረሱ በፊት ተጨማሪ የግፊት ኃይል መስጫው በርቶ ወይም እየሰራ እንደነበር አንድ የአሜሪካ ታዋቂ ጋዜጣ ምንጭ ጠቅሶ ዘገበ። The Wall Street Journal የተሰኘው ጋዜጣ ዛሬ አርብ እንዳወጣው ዘገባ ከሆነ በቅድመ ምርመራው ወቅት የነበሩ ምንጮች ውጤቱ ሲገለጽ በስፍራው ተገኝተው ገለጻ ተደርጎላቸዋል። ከቦሌ ዓለም አቀፍ አውሮፕላን ጣቢያ በተነሳ በ6 ደቂቃ ውስጥ ቢሾፍቱ አካባቢ በተከሰከሰው በዚያ አውሮፕላን ውስጥ የነበሩ 8 የአውሮፕላኑ ሰራተኞችና 149 መንገደኞች በሙሉ ህይወታቸው ማለፉ ይታወሳል። የኢትዮጵያ አደጋ ባለፈው ጥቅምት ወር ኢንዶኔዥያ ውስጥ ተመሳሳዩ 737 ማክስ 8 አውሮፕላን በተነሳ በጥቂት ደቂቃ ውስጥ ተከስክሶ ለ189 ሰዎች ሞት ምክንያት ከሆነው ጋር ተመሳሳይ መሆኑም ታውቋል። በኢንዶኔዥያው ምርመራ ያነጣጠረው እንደ ኢትዮጵያ ሁሉ የአውሮፕላኑ ተጨማሪ የግፊት ኃይል መስጫ በርቶ ወይም እየሰራ እንደነበረ ታውቋል። የአውሮፕላኑ አምራች ቦይንግ ፋብሪካ በዚህ ሳምንት መጀመሪያ ገደማ እንዳስታወቀው ቦይንግ 737 ላይ ያለውን ተጨማሪ የግፊት ኃይል መስጫ ሶፍትዌር ደረጃ ከፍ ለማድረግ የጀመረውን ስራ በማጠናቀቅ ላይ ይገኛል። በተጨማሪ ኢትዮጵያ ውስጥ ከወደቀው ከዚህ አውሮፕላኑ ጋር በተያያዘ እዚህ ዩናይትድ ስቴትስ ውስጥ በሚገኝ አንድ የፌደራል ፍርድ ቤት ትላንት ሐሙስ ክስ መመስረቱ ታውቋል። ይህ ክስ በኢትዮጵያ አደጋ ባጣው የሩዋንዳ ዜጋ ጃክሰን ሙሴኒ ቤተሰብ የተመሰረተ እንደሆነም ታውቋል።
በጂንግ ውስጥ ጉብኝት ላይ የሚገኙት የዩናይትድ ስቴትስ የገንዘብ ሚኒስትር ስቴቨን መንቺን ከቻይናው ምክትል ጠቅላይ ሚኒስትር ሊዩ ሂ ጋር ፍሬያማ ያሉትን ውይይት እንዳካሄዱ ዛሬ በትዊተራቸው አስታወቁ። ምክትል ጠቅላይ ሚኒስትር ሊዩ ሂ በቀጣዩ ሳምንት ወዲህ ወደ ዋሽንግተን እንዲመጡና ይህን ጠቃሚ ውይይታችንን እንድንቀጥል ጋብዣለሁም ብለዋል መንቺን። የሁለቱ ወገኖች ውይይት ምናልባትም አንዱ አገር በሌላኛው አገር ላይ ከስምንት ወራት በፊት የጣለውን መጠነ ሰፊ ቀረጥ ለማቃለል እንደ አንድ አዲስ ስምምነት ያመጣ ይሆናል ተብሎ ታምኗል።
አድማጮች ለሰዓቱ ያዝናቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀጥሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ከአድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እንለፍ። ባለፈው አንድ አመት ፖለቲካችን ከተራ ነገር እስከ ከፍተኛው ድረስ ለውጥ አምጥቷል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ ትላንት ለጋዜጠኞች በሰጡት መግለጫ ከእውነት የራቁ ያሏቸውን የማህበራዊ ድረገጾች መረጃዎች ተችተዋል። በኦሮሞ ዴሞክራሲያዊ ፓርቲና በአማራ ዴሞክራሲያዊ ፓርቲ መካከል ልዩነት አለመኖሩንም ጠቅላይ ሚኒስትሩ ጠቅሰዋል። አዲስ አበባን በተመለከተ ከፓርቲያቸው ኦዴፓ አንጻር የሚሰራጩ መረጃዎችን አጣጥለዋል። የኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳ ሰጥተውት የነበረው አስተያየት በተሳሳተ መንገድ መተርጎሙንም አብራርተዋል። እስክንድር ፍሬው በተከታዩ ዘገባ ዝርዝሩን ይዞታል።
ቢሮው እስክንድር ያነሱት ጥያቄ ኦዲፒን በሚመለከት እና አዲፒን በሚመለከት ልዩነት አለ ወይ ወይም ለውጥን በሚመለከት አዲስ ነገር አለ ወይ ላሉት አጭሩ መልስ ምንም ነገር የለም። ኦዲፒ እንዳጋጣሚ ሆኖ እስከዛሬ ግማሽ ቀን ድረስ ላለፉት 3-4 ቀናት ጠንከር ያለ ግምገማ ሲያደርግ ነው የቆየው። በዚህ ግምገማ የታዘነው ነገር ከምን ጊዜውም በላይ በሰራነው ጉዳይ ሳንረካ ወደፊት ተጨማሪ ስራዎች መስራት ይኖርብናል የሚልና ታሪካዊ ኃላፊነት በልኩ ልንወጣ ይገባል የሚል አጠቃላይ ሐሳብ ያለው ግምገማ በጣም ጠቃሚ ግምገማ የነበረ አንድነታችንን ከምን ጊዜውም በላይ ተጠናክሮ የወጣበት ነው። አዲፒ ጋር በሚመለከት ትንሽ ታሪካዊ ዳራውን ለማሳየት በመጀመሪያ ደረጃ ኦዲፒ እና አዲፒ ከመባላቸው በፊት ወይም ኢሂደን እና ኦፒዲዮ ከመባላቸው በፊት እነዚህ ሁለት ፓርቲዎች እርሻቸው አንድ ነው። ኢሂደን ተብለው ለኢትዮጵያ ሕዝብ በጋራ የሚሰሩ ሰዎች የመሰረቱት ፓርቲ ነው። በኋላ በአዴን እና ኦፒዲዮ ሆኖ ይወጣ ረጅም ዘመን አብሮ በመታገል ችግሮች ለማየት የተሻለ ልምድ አላቸው። ከዚያ ባሻገር በተደጋጋሚ እንዳነሳሁት ሁለቱ ሕዝቦች ደግሞ በብዙ ምክንያት በጂኦግራፊ በመዋለድም አብሮ በመኖርም የተዋሃዱ ሕዝቦች ናቸው። አሁን ጉዳዩ የአዲፒ እና የኦዲፒ ጉዳይ ሳይሆን የዚችን ታላቅ አገር ህልውና ለማስቀጠል ሁሉም የፖለቲካ ፓርቲ በኃላፊነት ስሜት በጋራ መስራት ይገባቸዋል። ኦዲፒ እና አዲፒን በሚመለከት ግን በአዲፒ ውስጥ ልክ እንደ ኦዲፒ ካለምንም ችግር ቁጭ ብዬ እንደ አዲፒ ሴንትራል ኮሚቴ መናገር ያሻኝን ኬስ ማቅረብ የሚችልበት ፓርቲ ነው። በአዲፒና በኦዲፒ መካከል በፖለቲካ ሐሳብ እንደፈለግን ለመነጋገር እውነት ለመናገር ምንም አይነት ድንበር የለም። ይሄንን ግንኙነት በኢህአደግ አባልነቶች ሳይሆን ከሌሎችም ጋር ማድረግ እንፈልጋለን። ይሄ እንደተጠበቀ ሆኖ ይሄ የመላእክት ስብስብ አይደለም። አልፎ አልፎ ከኦዲፒም ከአዲፒ ያልተመቻቸው ሰዎች የሆነ ነገር ሊናገሩ ይችላሉ። በለመድነው መሰረት ትክክል ነው ወይ አለ ወይ ነገር ለን እንገማገማለን። ሂስ አጥበብ እንተራራማለን። ከዚህ የተረፈ የሚያሰጋ አንዳች ነገር በአዲፒና ኦዲፒ መካከል የለም። ግን ለመምዳችን ደካማ ስለሆነ ሰው ቶሎ ብሎ ወደ ልዩነት ይወስደዋል። በጣም በቅርበት በምክክር ነው በጋራ የምንሰራው። ወደፊትም ይሄ ይቀጥላል።
2:15 አካባቢ በፈጀው ጋዜጣዊ መግለጫ በነጽጽር የአዲስ አበባን ጉዳይ ያህል ተረጋግሞ የተነሳ ጥያቄ የለም። የከተማዋ ነዋሪ ላልሆኑ ከኦሮሚያ ክልል የመጡ ሰዎች መታወቂያ ተሰጥቷል ከሚለው ጀምሮ በተለያየ መንገድ ሲሰራጩ የነበሩ የተለያዩ መረጃዎችን አስመልክተው ለቀረቡ ጥያቄዎች ነው ምላሽ የሰጡት።
መታወቂያን በሚመለከት እና ሰፋሲል የአዲስ አበባን ዲሞግራፊ ለመቀየር ኦዲፒ ስራ የሚል ሀሳብ በሚመለከት በመጀመሪያ ደረጃ መታወቂያ ውሸት ነው። በአዲስ አበባ ከክፍለ ከተማ በላይ ባሉ ኃይሎች ግምገማ አካሄደን ነበር በቅርቡ። እውነት ከሆነ ብለን በመሰረቱ ውሸት ነው ሀሳቡ። ሁለተኛው ግን ስትፈልጉ የፌደራል መንግስት ተዳክሟል አቅም የላችሁ ማለት ነው ሀሳቡ። በሌላ መንገድ ደግሞ በጣም ሶፊስቲኬትድ የሆነ ኢንጂነሪንግ ማድረግ ትችላላችሁ የሚል የሚቀርብ ሀሳብ። አዲስ አበባ ውስጥ አሁን ያላትን ማንነት እቺ ከተማ ለመያዝ 125 ዓመት ነው የፈጀባት። ከተቆረቆረች 125 ዓመት በተለጣጠፉ ነገሮች ነው ያሁን ማነቷን ያዘችው። እኔ አንድ ዓመት ሳይሞላ ያንን ነገር መቀየር የሚያስችል ብቃት ካለኝ የኢትዮጵያ ችግር ገደል ገባ ማለት ነው። በአንድ ዓመት ይሄንን ጉዳይ ወደሚባለው ደረጃ መቀየር ቀላል ነገር ተደርጎ መወሰድ የለበትም። ቢታሰብ ቢፈለግ እንኳን እንደዚህ ብሎ በዋዛ የሚደረግ አድርጎ ማሰብ ተገቢ አይደለም።
የክልሉ ከተሞች ከሶማሌ ክልል የተፈናቀሉ ዜጎችን በኮታ ወስደው ድጋፍ እንዲያደርጉ የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ ሲሰራ የቆየበትን ሁኔታ ማብራርተዋል ጠቅላይ ሚኒስትሩ። በአዲስ አበባ ድጋፍ እንዲደረግላቸው የተወሰነውን እነዚህኑ ዜጎች አስመልክቶ የኦሮሚያ ክልል ርዕሰ መስተዳድር አቶ ለማ መገርሳ የሰጡት አስተያየትም በተሳሳተ መንገድ መተርጎሙን ነው የጠቀሱት።
ያኔ የኦሮሞ ሰዎች ከሶማሌ ሲፈናቀሉ ዘር ሳይለይ አብሮ ተቆመ ኦሮሞ ብቻ ሳይሆን መላ ኢትዮጵያ። እነሱ ጉዳይ ተፈናቃዮች ያቆታል፣ ማን ተሰራላቸው ማን ደቀለባቸው ያቆታል። በጋራ ያደረግነው ጉዳይ ያኔ ጥቂት ምናልባት 6000 ሁለተኛ አይደለም ለአዲስ አበባ ተጠቆታ ያለ ይመስለኛል። አዲስ አበባም ልክ እንደ ሌሎች ከተሞች እነዛን ተፈናቃዮች ቆልቆሎ ቢሰጡ እንዲያስቀምጥ ያን በሚመለከት በኋላ ከተማ ጋር ተያይዞ ለተነሳው ጥያቄ ምላሽ ሲሰጡ የኦሮሚያ ክልል ርዕሰ መስተዳድር ሮንግሊ ተወሰደውን ሐሳብ አሁን እዚህ መግለጽ እንፈልገው ኦዲፒ የሚታገለው አርብቶ አደር ኦሮሞዎች አርሶ አደር ኦሮሞዎች ከተሜ እንዲሆኑ ነው። እዚህ ጋር ጥያቄ ያለው ሰው ካለ መነጋገር ይችላል። አዲፒ የሚነጋገረው አርሶ አደር አማሮች ከተሜ እንዲሆኑ ነው። ቲፒኤልኤፍ የሚታገለው አርሶ አደር ትግራዮች ከተሜ እንዲሆኑ ነው። የሶማሌ የአፋር ፓርቲዎች የሚታገሉት አርብቶ አደር ዜጎቻቸው ከተሜ እንዲሆኑ ነው። ምን ማለት ነው? በአቅራቢያቸው ጤና ጣቢያ እንዲኖር፣ መንገድ እንዲኖር፣ ስልክ እንዲኖር፣ በቀላሉ የሰለጠነ የአኗኗር ስርዓት እንዲኖራቸው ማስቻል፣ ይሄ የሁሉም ፓርቲ አላማ ብዥታ አያስፈልግም። እዚህ ጋር ዳት ኢንክሉድ ኦሮሞ ማለት ነው። አንድ ሁለተኛ፣ ኦሮሚያ አዲስ አበባ ብቻ ሳይሆን በሁሉም ከተሞች ኦሮሚያ ውስጥ ባሉ ከተሞች ብዙ ጊዜ አዲስ አበባ ይመስላል፣ ግን ጅማን ብንሄድ ነቀምትም አምቦን ብንሄድ ኦሮሞ ብቻ ይኖርበት፣ በርካታ ጉራጌዎች፣ አማራዎች፣ ትግሬዎች፣ የተለያዩ ብሔረሰቦች ይኖርበት። ወደ ውጭ እየወጣ ከብት እያረባ ወይም እያረሰ የሚኖረውን ሰው የአኗኗር ዘዬውን መቀየር ያስፈልጋል የሚል ድርጅታችን ጽኑ አቋም። ያ ማለት ግን ኦሮሞን ከተሜ እያደረግን ሌሎቹን ደግሞ አርብቶ አደርና አርሶ አደር ማድረግ ነው የሚል ሀሳብ ግን ኦዲፒ የለው፣ በፍጹም የለው። አንዳንዱን ነገር በተሻፈፈ መንገድ ማየት ተገቢ አይደለም። ፖለቲካ ሴንተር ነው ከተማ፣ የሀብት ሴንተር ነው፣ የእውቀት ሴንተር ነው። ህዝቦቻችን እያሰለጠን ማድረግ አለብን የሚለው ሀሳብ የድርጅታችን አቋም ነው። አዲስ አበባ ላይ ኦሮሞ እያበራከትን ሌላውን ማሳነስ የሚል ጉዳይ ግን አስበንም አናውቅም፣ አድርገንም አናውቅም፣ ወደፊትም አናስብም። ለምን? እንደሚታሰበው ቀላል ጉዳይ ስላልሆነ ማለት ነው።
ጠቅላይ ሚኒስትር አብይ አህመድ ፖለቲካው ባለፈው አንድ ዓመት ለውጥ ማምጣቱን ያስረዱትም በአዲስ አበባ ከነበረው ሁኔታ በመነሳት ነው።
እንግዲህ የሰው ልጅ የማስታወስ አቅሙ ውስን ነው። ከሰማው ካየው 80% ገደማውን ቶሎ ይዘነጋል። የዛሬ ዓመት አዲስ አበባ ታዋቂ ዘፋኞች ለአድናቂዎቻቸው ዘፈን መዝፈን የማይችሉባት ከተማ ነበረች። ሌላውን ፖለቲካ እንተው ማለት ዘፋኞች በአንድ አዳራሽ አድናቂዎቻቸውን ሰብስበው መዝፈን የማይችሉባት ከተማ መሆኗ ተረስቷል። ይህ ተራ ነገር ነው። ከዚያ ሲሻገርስ ታሳሪዎች ወንድም ታስሮበት እህት ታስሮበት በየፖሊስ ጣቢያው እያንኳኳ ታስሮብኛልና እዚህ ነው ወይ ብሎ የታሰረበትን ቦታ ለማወቅ የሚንከራተት ኢትዮጵያ ቁጥር ቀላል አልነበር። የታሰረበትን ካወቀ በኋላ በፈለገው ሰዓት ሄዶ ታሳሪ ማረሚያ ቤት መጎብኘትም ቀላል አልነበር። ኦኤንኤልኤፍ አፈሙዝ አዘቅዝቆ ኢትዮጵያ ውስጥ ይገባል የሚል ሀሳብም የህልም አክል ሩቅ ነበር። ፖለቲካችን ከተራ ነገር ጀምሮ እስከ ከፍተኛ ነገር ከፍተኛ ለውጥ አምጥቷል ማለት ነው። አመሰግናለሁ።
ጠቅላይ ሚኒስትር አብይ አህመድ በዚሁ ጋዜጣዊ መግለጫ በሌሎች ልዩ ልዩ ርዕሶች ላይ ለተነሱ ጥያቄዎች ምላሽ ሰጥተዋል። በሌላ ዘገባ እንመለስበታለን። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በአማራና በኦሮሚያ ክልሎች መካከል የሚከሰቱ ግጭቶችን በዘላቂታዊነት ለመፍታት የሚያስችል የሁለቱ ክልሎች የጋራ ኮሚቴ ተቋቁሟል። በክልሎቹ አመራር አባላት መካከል የተፈጠረ አለመግባባትም የለም ሲሉ የክልሎቹ የአስተዳደርና ጸጥታ ባለስልጣናት ትናንት ባህር ዳር ላይ በጋራ በሰጡት ጋዜጣዊ መግለጫ ተናግረዋል። አስቴር ምስጋናው ተጨማሪ አላት።
የአማራ ክልል ሰላምና ደህንነት ግንባታ ምክትል ቢሮ ኃላፊ ኮሎኔል አለበላ ማረና የኦሮሚያ ክልል አስተዳደርና ጸጥታ ጉዳዮች ምክትል ቢሮ ኃላፊ ኮሎኔል አበበ ገረሱ በባህር ዳር ከተማ በሰጡት ጋዜጣዊ መግለጫ በአማራና በኦሮሚያ ክልል አዋሳኝ አካባቢዎች የሚስተዋሉ የጸጥታ ችግሮችን በዘላቂነት ለመፍታት ከሁለቱም ወገኖች የተውጣጡ የጋራ ኮሚቴ ማቋቋማቸውን ነው የተናገሩት። በዚህ ላይ ታዲያ በአሁኑ ሰዓት በአማራና በኦሮሞ አመራሮች መካከል አለመግባባት ተከስቷል የሚባል ወሬ አለ ተብሎ ከጋዜጠኞች ለተነሳላቸው ጥያቄ ወሬው ከእውነት የራቀ ነው፣ አመራሩም ሆነ ህዝቡም ትላንት በጋራ ይሰራል ዛሬም እየሰራ ነው ያሉት የኦሮሚያ ክልል አስተዳደርና የጸጥታ ጉዳዮች ምክትል ቢሮ ኃላፊ ኮሎኔል አበበ ገረሱ ናቸው።
ምናልባት መግለጫዎች ሲሰጡ ሰዎች የራሳቸውን ከውስጥ እየወሰዱ ለግጭት ፕሮፓጋንዳ ይጠቀሙበት ይሆናል እንጂ ኦዴፓ ወይም የአማራ ብሔራዊ ክልልና የኦሮሚያ ብሔራዊ መንግስታት መካከል ችግር የለም። ችግር እንኳን ቢኖር ተነጋግሮ የመፍታት ባህል ያላቸው ህዝቦች ስለሆኑ መሪዎቻቸውም እንደዛ፣ ከህዝብ በላይ ደግሞ ማንም የሚታይ ነገር የለም። ግባችን የበለጸገች ሰላማዊ የሰፈነ ኢትዮጵያን ለመገንባት ነው። ያ ደግሞ ኦሮሞ ከአማራ ጋር ደቡብም ትግራይም ቢሆን የኢትዮጵያ ህዝብ አካል ነው። የትግራይ ህዝብና የአማራ ህዝብ ጠላትነት የላቸው አንድ ዜጎች ነን።
ኮሎኔል አበበ ስለተቋቋመው የጋራ ኮሚቴም ሲናገሩ ኮሚቴው ያጭርና የረጅም ጊዜ እቅድ ማውጣት፣ የግጭት ቀጠና የሆኑ ቦታዎችን ይለያል፣ የጋራ እቅድ ያወጣል፣ የጋራ ያህል ስምሪት ያደርጋል። ይህ ከሆነ ደግሞ ለዘመናት እጅ ለእጅ ተያይዞ የኖረው የአማራና የኦሮሞ ህዝቦችን ለመነጣጠል የሚሰሩ ኃይሎች እቅድ ይከሽፋል ነው ያሉት።
ምስራቅ ሸዋና ሰሜን ሸዋ አካባቢ በምንጃር የተነሳው ችግር የጸጥታ ኃይሉ አስቀድሞ እንደዚህ አይነት ኮሚቴ ያቋቁመን እየተናበብን ብንሰራ ኖሮ ይሄ ሁሉ ግጭት ባልተነሳ ነበር። የኛ አለመቀናጀት እና አለመናበብ ለክራይ ሰብሳቢዎችና ፖለቲካ ደላላዎች መንገድ ከፍቷል።
የአማራ ክልል የሰላምና የደህንነት ግንባታ ምክትል ቢሮ ኃላፊ ኮሎኔል አለበለ አማረ በበኩላቸው በሁለቱ ክልል ህዝቦች መካከል ያለውን ጠንካራ ግንኙነት ለማጠልሸት የሚሰሩ ኃይሎች የጋራ አጀንዳ ይዘን ስንንቀሳቀስ እቅዳቸው ከምንጩ ይደርቃል ነው ያሉት።
በኦሮሚያ ሳይድ ከአማራ አካባቢ የታጠቀ ኃይል መጣብ ወሬ የሚያስወሩ አሉ። በአማራው ሳይድ ደግሞ ከኦሮሚያ አካባቢ ልዩ ኃይልን ጨምሮ የተደራጀ የታጠቀ ኃይል መጣብኝ የሚል የሚያስወሩት ወሬ አለ እና አሁን በጋራ መስራት ስንጀምር እንደዚህ አይነቱ ወሬ ዋጋ ቢስ ይሆናል ማለት ነው። ምክንያቱም በቦታው አብረን ስለምንንቀሳቀስ የአማራ የጸጥታ ኃይሎችም ከኦሮሞ የጸጥታ ኃይሎች ጋር ተቀናይተው ህዝቡም ከህዝብ ጋር ተቀናይተው ስለሚሰራ ተጨባጭ የሆነው ነገር ስለሚታይ ይህንን እያከሸፍነ እዛ አካባቢ ያሉ መሰረታዊ የሆኑ የውከት መነሻዎችን የምናስወግድበት
የሁለቱ ክልል የጸጥታ ኃይሎች በመጨረሻ የተናገሩት ነገር ቢኖር በሁሉም ክልሎች ያሉ የወሰን ግጭቶችን በመፍታት ታላቋንና አዲስቷን ኢትዮጵያ ለመመስረት ስራ ላይ መሆናቸውን ነው የተናገሩት። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ለደረሰችን ዘገባ እናመሰግናለን። አድማጭ የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ፕሮግራማችንን ነው። ወደ ተከታዩ ዘገባችን እንለፍ።
ከጠዩ ዘገባ ተዋህደው ለመስጠት ተስማሙ 6 ፓርቲዎችን የተመለከተ ይሆናል። በ350 ወረዳዎች ውስጥ መዋቅር መዘርጋቱን ያመለከተው አዲሱ ውህድ ፓርቲ የሚከተለው ሀገራዊ ምርጫ እንዲተላለፍ እንደሚፈልግ አስተውቋል። መንግስት ህግን ለማስከበር ስራ የተለየ ትኩረት እንዲሰጥ መሪዎቹ ጠይቀዋል። መለስካችሁማ ዝርዝሩን አጠናቅሩልናል።
ለመዋሃድ እየሰሩ የሚገኙት የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ፣ የመላ ኢትዮጵያ ዴሞክራሲያዊ ፓርቲ መኢዴፓ፣ ሰማያዊ ፓርቲ፣ የቀድሞ አንድነት ለዴሞክራሲና ለፍትህ ፓርቲ አመራር አባላት፣ የጋምቤላ ክልላዊ ንቅናቄና የአርበኞች ግንቦት ሰባት ለፍትህና ዴሞክራሲ ንቅናቄ ናቸው። የአዲሱን ፓርቲ መዋቅራዊ ሁኔታና ጥንካሬውን በሚመለከት ከጋዜጠኞች ለቀረበው ጥያቄ እስከ ምስረታው ማጠናቀቂያ ድረስ የህዝብ ግንኙነት ኃላፊነቱን የተረከቡት አቶ ናትናኤል ፈለቀ መልስ ሰጥተዋል።
ከ350 በላይ በሆኑ ወረዳዎች አሁን አዲስ የሚመሰረተው ፓርቲ መዋቅሮች እንደሚኖሩት ነው። ከዚህ ጋር ተያይዞ የሚመለሰው ጥያቄ ገጠር አላችሁ ወይ ጠንካራ ናችሁ ወይ? እንግዲህ 350 የምርጫ ወረዳዎች ማለት ከተማ ላይ ብቻ አይደለም ያሉት፣ በመላው ኢትዮጵያ በተለያዩ ክልሎች ያሉ የምርጫ ወረዳዎች ናቸው። ስለዚህ ገጠርም ጭምር ነው መዋቅሮቻችን ያሉት ማለት ነው። አዲሱ ፓርቲ መዋቅሮች ያሉት
አዲሱን ፓርቲ ከሚያዋቅሩት አካላት መካከል አንዱ የቀድሞ የአንድነት ዴሞክራሲና ለፍትህ ፓርቲ አመራር አባላትን ወክለው የተገኙት አቶ አንዱዓለም አራጌ የዚህን ፓርቲ አስፈላጊነት የገለጹት ደግሞ እንደሚከተለው ነበር።
እንደምታውቁት አሁን የምንገኝበት የለውጥ ወቅት ነው። ያ የለውጥ ወቅት ደግሞ ረጅም ዘመናት ህዝብ ሲታገልለት የነበረው የዲሞክራሲ ንጋት ሲቀርብ ዘንድ ብዙ ትግል ተደርጓል። አሁን ደግሞ የለውጥ ጭላንጭል እያየን ነው። ነገር ግን ያንን የለውጥ ጭላንጭል ደግሞ የሚገዳደር ትልቅ የሆነ ሀገራችንን ቀስፎ የያዘ የዘረኝነት በሽታ በከፍተኛ ሁኔታ በተስፋፋበት ሰዓት ላይ እንገኛለን። በአንድ በኩል ተስፋ ሰጪ ለውጥ፣ በሌላ በኩል ደግሞ ተስፋ የሚነሳ የዘረኝነት ደዌ ተጠናውቶን እንገኛለን። ከዛ ደዌ ለመፈወስ ደግሞ ህብረ ብሔራዊ አስተሳሰብ ወይም የዜግነት ፖለቲካ ፍቱን መድኃኒት ነው ብለን እናምናለን። እርግጠኛ ነኝ የኢትዮጵያ ህዝብ በሙሉ ተስፋ የሚጠብቀው የፖለቲካ ኃይል ነው። ይህ የፖለቲካ ኃይል ይወለዳል። የዚህ ፖለቲካ ኃይል መወለድ ደግሞ ሀገራዊ ፖለቲካ ወደ ሰለጠነ ጎራ እንዲመጣ ትልቅ አስተዋጽኦ ይኖረዋል፣ ፖለቲካውንም ያሰክነዋል ብለን እናምናለን።
የጋምቤላ ክልል ንቅናቄን የወከሉት አቶ ኦቻ አጌቷ ደግሞ ድርጅታቸው የተፈጠረውን ለውጥና እድል በመጠቀም ከትጥቅ ትግል ወደ ሰላማዊ ትግል እንደተመለሰ አስታውሰዋል። ከዚህ በፊትም ከአርበኞች ግንቦት ሰባት ጋር በትብብር ሲሰራ እንደቆየ ጠቅሰዋል። አክለውም ይህን አዲስ ፓርቲ አብረው ሲመሰርቱ የድርጅታቸው ዓላማ ምን እንደሆነ አብራርተዋል።
ዓላማችን በክልል ብቻ ተጠቅልሎ እንዲቀራለ የኛ ዓላማ በአገር ደረጃ ከክልል ወደ አገር አቀፍ ከሌሎች ፓርቲዎች ጋር ተዋይንን አንድ ሆነን ትልቅ ሀገር ለመመሰረት ነው የኛ መነሻ ዓላማ እና ዛሬ በዚህ ለውጥ አጋጣሚ ኢትዮጵያ ህዝቦቿን ትባረክ። አሁን እኛ ክልል ብቻ ተወሰንን አጋር ነው አናሳ ነው ከምንባል ከዛ ወጥተን እንደ ማንኛው ኢትዮጵያዊ በኢትዮጵያ ማል የሚወሰኑ ጉዳዮች የወሳኙ አካል ለመሆን ነው እዚህ የተገኘው። ስለዚህ የውህደቱ አካል ነኝ። አመሰግናለሁ።
ከጋዜጠኞች ከተነሱ ጥያቄዎች መካከል አንዱ አዲስ ፓርቲ የሚመጣውን ሀገር አቀፍ ምርጫ በተመለከተ ያለውን አቋም ማብራሪያ የሚጠይቅ ነበረ። ለዚህ ምላሽ የሰጡት አቶ ናትናኤል ፈለቀ ናቸው።
ምርጫም ሆነ ማንኛውም የፖለቲካ ስራ ሀገራዊ መረጋጋትን ይፈልጋል እና ሀገራዊ መረጋጋት ማምጣት ደግሞ መሰራት ያለባቸው ስራዎች እንዲሰሩ በአሁንና በምርጫው ጊዜ መካከል ያለው ጊዜ በቂ ነው ተብሎ አይታመንም። ስለዚህ ምርጫው ለጊዜ ሰሌዳው ብቻ ተብሎ መደረግ ስለሌለበት እና ካሁን በኋላ ለአንዴና ለመጨረሻ ጊዜ አገሪቷ ዲሞክራሲያዊ ስርዓት የሚመሰረትበት መደላድል መሆን ስለሚገባው ለሰሌዳው ብቻ ብለን ምርጫ በዛ ቀን መደረግ አለበት ተብሎ አይታመንም። ስለዚህ ምርጫው ቢገፋ እንመርጣለን። አለበለዚያ ግን ለምርጫው በቂ ዝግጅት አድርገን ባለን አቅም ምን ሰራ ይሆናል። ግንቦት 1 እና 2 ከሚደረገው ከመስራች ጉባኤ በኋላ የሚሰሩ ስራዎች በሙሉ ያንን ታሳቢ ያደረጉ ይሆናል ማለት ነው።
ሰማያዊ ፓርቲን ወክለው የተገኙት አቶ የሸዋስ አሰፋ በበኩላቸው ለአዲሱ ፓርቲ በጊዜው የሚታየው ዋና ቁም ነገር ምርጫ አይደለም ይላሉ።
ምርጫ በየአምስት አመቱ በየአራት አመቱ ይመጣል። ሽግግር ግን በየአራት አመቱ በየአምስት አመቱ እንደሚመጣ እርግጠኛ መሆን አይቻልም። ቢመጣም ዋጋ ያስከፍላል። ስለዚህ ምርጫ ለማድረግ ብለን ምርጫ ማድረግ የለብንም። እኔ ሁሌ ደግሞ የሚደንቀኝ ተደጋጋሚ ስለሚነሳ ነው፣ ተከታታይ ምርጫ ይባላል። ተከታታይ ምርጫ እኮ 97 በመቶ 98 99 ከዛ 100 በመቶ ነው የሆነው። ስለዚህ 101 በመቶ የሚባል የለም። ስለዚህ በጣም ኢምፖርታንቱ ነገር ለኛ ሽግግሩ ነው። ለሽግግሩ አገር ሰላም መሆን አለበት። አገር ሰላም ሳይሆን አንዲትም አንቀጽ መቀየር አይቻልም፣ ማሻሻል አይቻልም።
ሀገሪቱ በአሁኑ ወቅት በሽግግር ላይ እንዳለች ያመለከቱትና ይህ ወቅትም ያለ ጥርጥር አስቸጋሪ እንደሆነ በማስታወስ በስልጣን ላይ ያለው መንግስት ሰላምና መረጋጋትን ለማስፈን ማንም ዜጋ መተባበር እንዳለበት ያሳሰቡት ደግሞ አርበኞች ግንቦት ሰባትን ወክለው በስፍራው የተገኙት ፕሮፌሰር ብርሃኑ ነጋ ናቸው። የዜጎችን ደህንነትና የህግ የበላይነትን የማረጋገጥ ስራ ግን የመንግስት እንደሆነ አበክረው ተናግረዋል።
በምን ትተማመናላችሁ የተባለው ጸጥታን የማስከበር ኃላፊነት የመንግስት ኃላፊነት እኛ ጸጥታ አስከባሪዎች አይደለም። መንግስት ጸጥታን የማስከበርና ይሄ ስርዓት ይሄ ዴሞክራሲያዊ ሂደት ዳር እንዲደርስ ይሄንን ለማደናቀፍ የሚሞክሩ ጉልበትና እንትንን እያጣቀስን መሄድ እንችላለን ብሎ የሚያምኑ ኃይሎች ካሉ እነሱን መግራት ማስተካከልና ወደ ቦታቸው መመለስ የመንግስት ስራ ነው። እኛ ማገዝ ነው፣ ሁላችንም እንደ ዜጎችም ማገዝ ነው የሚችሉት። ዋናው ስራ በቃል ኪዳን ሰነዱ ላይ እንደተገለጸው የጉልበት ሞኖፖል ያለው መንግስት ነው። ያንን የጉልበት ሞኖፖሉን እኛ እንደ ዜጎች አውጥተን ለሱ ስንሰጥ ዜን ደህንነታችንን፣ ሰላማችንን ያስጠብቅልናል። ይሄንን ፌል ካረገ አንድ መንግስት መሰረታዊ ስራውን ፌል አድርጓል ማለት ነው።
አዲሱ ፓርቲ ግንቦት 1 እና 2 ቀን 2011 ዓ.ም መስራች ጉባኤውን እንደሚያካሄድ ይጠበቃል። መለስካቸው አማሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
መለስካቸው እናመሰግናለን። የምትከታተሉት ከአሜሪካ ድምፅ ራዲዮ የሚተላለፍላችሁን ጋቢና ቪኦኤ ነው። ወደ ተከታዩ ዘገባችን እናልፋለን።
ቀጣዩ ዘገባችን በተባበሩት መንግስታት የትምህርት የሳይንስና የባህል ተቋም በቅርስነት የተመዘገበው የሰሜን ተራሮች ብሔራዊ ፓርክ የሰደድ እሳት ተነስተዋል የሚል ነው። የ50 አመታት እድሜ ያለውና የጎብኚዎች የአይን ማረፊያ የሆኑ ብርቅዬ የዱር አራዊትና እጽዋት መናኸሪያ በሆነው በዚህ ስፍራ የደረሰው እሳት መንስኤ ጉዳትና ተያያዥ ጉዳዮችን በተመለከተ ሀብታሙ ስዩም የኢትዮጵያ የዱር እንስሳት ሀብትና ጥበቃ ባለስልጣን ቃል አቀባይን አነጋግሮ ተከታዩን ዘገባ አጠናቅሯል።
ከዓለም ቅርሶች መካከል አንዱ የሆነው የሰሜን ተራሮች ፓርክ በትናንትናው ዕለት የተወሰነ ክፍሉ የሰደድ እሳት ተከስቶበታል። የኢትዮጵያ የዱር እንስሳት ሀብትና ጥበቃ ባለስልጣን እንዳረጋገጠልን እሳቱ የተቀሰቀሰው ከመሽቱ 1 ሰዓት እስከ 2 ሰዓት ተኩል ባለው ጊዜ ውስጥ ሲሆን ያጠቃቸው ቦታዎች ደግሞ ኔት ጉጉና ሳንቀበር የተባሉ የፓርኩ ክልሎችን ነው። ለመሆኑ ሰደድ እሳቱ እንዴት ሊከሰት ቻለ ስንል የጠየቅናቸው የኢትዮጵያ የዱር እንስሳት ሀብትና ጥበቃ ባለስልጣን ቃል አቀባይ አቶ ጌትነት ይግዛው መሰል ሰደድ እሳት በተፈጥሯዊና ሰው ሰራሽ ምክንያቶች ሊቀሰቀስ እንደሚችል አብራርተው፣ ለአሁኑ ግን የአካባቢው ነዋሪዎች አንዳንድ ድርጊቶች እሳቱን ሳይፈጥሩት እንዳልቀረ ይናገራሉ።
አንደኛ እዛ አካባቢ ያለው በዛ አልቲቲዩድ ምቹ ሁኔታ ተፈጥሮለት እጽዋት ዝርያ አለ። የአስታ ዛፍ ነው። ይሄ የአስታ ዛፍ ደግሞ ፍለመብል ነው። በተፈጥሮ እርጥቡን እንኳ በገጠራዊ ኢትዮጵያ ያለው ረሰብ እርጥቡን ቆርጦ እየቆረጠ ማነው እያነደደ ለየዕለት ተግባሩ የሚያውለው ነው። ከተቃጠለ በኋላ እንደገና ሲበቅል ከፍተኛ የሆነ የከብቶች ምግብ ወይም መኖ ነው። ይህንን ነገር ህብረተሰቡ ዛሬ ላይ ብቻ ሳይሆን ለረዥም አመታት ይዞት የመጣ ጉዳይ ነው። ስለዚህ በዚህ ምክንያት እሳት ይፈጠራል። በሌላ ምክንያት ደግሞ እንደዚሁ የጫካ ማር የሚሰበስቡ ሰዎች ጭስ ይጠቀማሉ፣ እሳት ይጠቀማሉ። በዛ ምክንያት ይነሳል። በሶስተኛ ደረጃ ከሰል ለህገ ወጥ መልክ ከሰል የሚያከስሉ ግለሰቦች ይኖራሉ። በሱም አማካኝነት እንደዚሁ እሳት በዚህ በብሔራዊ ጥብቅ ቦታዎች ይነሳል። የተለመደ ነው። ስለዚህ ከዚህ የተለየ ነገር የለውም። ትናንትና ሁለት በሰሜን ተራሮች ብሔራዊ ፓርክ ተፈጠረው እሳት። ዛሬ ግን ከጠዋቱ ወደ 2:30 3 ሰዓት አካባቢ በቁጥጥር ስር ውሏል።
የሰሜን ተራሮች ፓርክ ዋልያን፣ ቀይ ቀበሮንና የጭላዳ ዝንጀሮን ጨምሮ በኢትዮጵያ ብቻ የሚገኙ ብርቅዬ አራዊት የሚኖሩበት ስፍራ ነው። ከአራዊቱ በተጨማሪ ልዩ የእጽዋት መናገሻም ነው። እንዲህ እሳት ተከሰተ ሲባል በፓርኩ ሀብቶች ላይ የደረሰ ጉዳት አለ እንደው መጠየቅ አይቀሬ።
በቃጠሎ ምክንያት የሞቱ የዱር እንስሳት የሉም። እጽዋቱ ግን እሳት ነደደ ስንል የሚቃጠለው የሚነደው እጽዋቱ ነው። ስለዚህ ስፋት ያለው አይደለም። በሰሜን ተራሮች ብሔራዊ ፓርክ የተከሰተው የእሳት ቃጠሎ ስፋት ያለው ቦታ ያጋጠል አይደለም። ቶሎ ነው። ለምሳሌ እንደው ኮምፔር ባደርግልህ ባሌ ላይ ለስድስት ቀን የቆየ እሳት ነበረ። ከዛም በፊት እንዲሁ ለሰባት ቀን አንድ ሳምንት የሚበልቅ እሳት ነበረ። እዛ አካባቢ ያለው ጉዳት መጠን ሰሜን ተራሮች ብሔራዊ ፓርክ ላይ የደረሰው ቃጠሎ ጉዳት እሳቱ በጣም የተለያየ የዚኛው እጅግ በጣም
ኢትዮጵያ ውስጥ በሚገኙ የተለያዩ ፓርኮች በተደጋጋሚ መሰል ሰደድ እሳት ተከስቷል። በአንዳንድ ስፍራዎች ለቀናት የዘለቀው እሳት ጎብኚዎችን እየሳቡ ለብዙሃን እንጀራ ምንጭ የሆኑ ተፈጥሮ ሀብቶችን አውድሟል። ሊከሰት የሚችል ሰደድ እሳትን ቀድሞ መመከት፣ ሲከሰትም ደግሞ በቶሎ ለማጥፋት የቸገረበትን ምክንያት የጠየቅናቸው አቶ ጌትነት መሰል አደጋዎችን ለመቆጣጠር ሀገሪቱ ያላትን አናሳ አደረጃጀት በምክንያትነት ይጠቅሳሉ። ከጎረቤት ሀገር ኬንያ ጋር እያወዳደሩ የጎደለውና ለወደፊቱ ሊደረግ የታሰበውን ያስረዳሉ።
የቅርብ ጎረቤታችንን ምሳሌ ሊነግር ይችላል። የኬንያ ዋይልድ ላይፍ ድርጅት ወይም ደግሞ ተቋም ሀገር ውስጥ ያሉ ፓርኮች በጣም ትንሽ ፓርኮች ናቸው። ነገር ግን አንድም እሳት ቢነሳ ማኔጀብል የሆነ በአግባቡ እስከሚፈለገው ቦታ ድረስ ማቃጠል የሚችል ከሆነ እንዲቃጠል ይደረጋል። ማቆም ከፈለጉ ደግሞ ማቆም ይችላል። ይህን ሲያደርጉ ግን ከሚገርም ነገር ወደ 20 ኤርክራፍት አላቸው። ደግሞ እኛ ጋር አንዲቱ ኤርክራፍት የላችም። ተቃለኛ ከሆኑ የመከላከያ ሚኒስቴር ተጠይቆ ነው ሄሊኮፕተር ተገኝቶ እሳቱን መቆጣጠር የሚቻለው። ስለዚህ በአደረጃጀት ደረጃ ተቋማዊ አቅም ግንባታ አድርጎ በአደረጃጀት ደረጃ የተጠናከረ ዲዛስተር ኤንድ ሪስክ ማኔጅመንት ዲፓርትመንት መቋቋም ይገባል።
የሰሜን ተራሮች ብሔራዊ ፓርክ በአማራ ክልላዊ መንግስት ግዛት ውስጥ የሚገኝ ሲሆን 412 ኪሎ ሜትር ያለው የአይን መስህብ ነው። የተባበሩት መንግስታት ድርጅት የዓለም የትምህርት የሳይንስና ባህል ተቋም ፓርኩ ለከብቶች ግጦሽ ፍለጋ በሚደረግ ምንጠራና ሌሎች ምክንያቶች አደጋ ውስጥ ከሚገኙ የዓለም መስህቦች መካከል
አንዱ አድርጎ ከጥቂት አመታት በፊት መዝግቦት ነበር። ከቅርብ አመታት ወዲህ የተወሰዱ ርምጃዎችን በመልካም የቆጠረው ተቋሙ በፖላንድ ክራኮ ከሁለት አመታት በፊት በተደረገው 41ኛው የኮሚቴ ስብሰባ አደጋው ስከገቡ መስህቦች ዝርዝር እንደሰረዘው ይታወሳል። ለአሜሪካ ድምጽ ራዲዮ ሀብታሙ ስዩም።
አድማጮች እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ @voamharic በትዊተርም እንዲሁ #gabinavoen በመጠቀም አስተያየታችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስዩም እንዲሁም ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ ነው።
ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
Tune in and radio in America.